ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ በሚል ርዕስ በኻማ ቱማ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ በኻማ ቱማ ንጻፍ ይወገዝ ካልድማ ዝምታ ኃጢአት ነው ህዝባ ጋር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ለስመሳይ ቡከኑ ለባንዳና አንጃ የሚፈጥ ቀዳዳ ንጻፍ ንጩህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን። አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል። ታሪክ የኢትዮጵያ ምሁራንን አኩሪ ገድል እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች፣ መሐይም ምሁሮች፣ ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው። ያልታደለች አገር ጥራግራ ደም ተፍታ ላፋፍሳ ያስተማረቻቸው ሲመረቁ ደፈንቀል የሆኑ አሳፍረዋታል። ሐቁ ሲነገር ጠነከረ አይገባም የሚሉትን ብንሰማ ኖሮ በጊዜ ሹሞቹንም የወያኔ ጉድፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር። መጻፍ ማጋለጥ መጮክ መታገል ሲያንስ ነው። ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ሆድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር። በደርግም በወያኔ ማገዛዞች ወንጀል ማመካኘት ይቻላል፣ ግን አያዋጣም። እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት። ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል። ፋኖነቱ በመላፍ ሳይሆን በጓንዴ በክላሽን ነበር። መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ። ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል። ዛሬ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው። እኛ ከትግሉ እንዴት ነን? ስለ ትግል እንቀባጥራለን ወይስ እንታገላለን? የታገለውን ትውልድ ታሪክና ጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል? ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው። ምሁርነን ይሉናል ዶክተር ፕሮፌሰር اگر حزبن کدو تبلو کرسوات جر گم لگم تک اکفو خودون سیاش بکنسان لزموت نو ایتیبیا بزر نیا منگا ایاس بجیت چزوان حق کنیان نا یا وکنون تاریک بمیگب بالا مگرب بزوگی زیبن ترم او کویت نیان سو خونو ያንንም የገለም ማስተት የሚዘባርቁትን ማረም ባለመቻረችን ደሞኝ ልክሶ መልሶ መልሶ አቆል ለማቀዳት መጣሩ ግዴታችን ሆኖ ይገኛል። ይህን ጽሑፍ ለመጻፍ ምን አንፈሳይ ለሚለው ምላሽ ለመስጠት እየሞከርኩ ነው። ይዚው የሐሳዊ መሲሆች ያስመስታይ ታጋዮች የነበርን መሰረት አይናውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ። ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም። ወደ ንሳሳይን መለስና ባለፈው ሰሞን ስለተግሉ ያተውልድ ሰማአትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ጥራታቸውን ደግፈው ተረባረቡበት። ከሁሉም የገረመኝ ግን እነዚህ ንጹህ ሰማት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃሎሌዎች አባሎች ሊሉ መነሳታቸው ነበር። ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ። አይ ይዚው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመጻፍ ተነሳሁ እንጂ ዋለልኝን ለቀቅ ያን ተውልድ ለቀጥብዬ ከዚህ በፊት በስርዓት የምለውን ብዬ ነበር። አለል ዘለልባዮች በዘመነ መንጋል ፈላቸዋል። የቢንታና ማፈር እርሞኗል። መቅደድ መቀደድ ነግሶባቸዋል። ለብዙዎቹ ውሸት ላይ የተመሰረተ አገዛዝ የበላይነትን ሲያገኝ ዋሾው እንደሚፈላ በታሪክም የታየ ነው። ከአመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገድ ይችላልው ብሎ ያሻጋሪ አጣላይ አርክሶ አጣላ ከኑሮ ያለያይ ብሎ ነበር። የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው። እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ። ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊከዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ አመታት አልፈዋል። ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም። ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ። ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራክንፎች እንዲያውም ዋለልኝና ጥላውን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር። በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ። ያዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም። ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም። ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን። ወለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው። ትነግም ያየነው ነው ለትግል እንቅፋትም ይሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ለናፈግደውና አንድነትን ለናጠናከር በሚል የተጋተር ነው ጥያቄ ነው የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪውን እንቅስቃሴም ይሐፋም ያመጡት አልነበረም አይደለም አይነስቴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል ከሁሉም በላይ ግን እናዋለልኝ ባመኑበት ተሰልፈው ውዲዮታቸውን የሰጡ በመሆናቸው ማንንም ቡከንና አንጎለሸንካላ ሊተቻቸው የሞራል ብቃት መቼም አይኖረውም ዋለልኝ ከያፓ መስራቾች አንዱ እንደመሆኑና ለመስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋይ ገብረመድህንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሚ እንደነበረው የምናውቅ ምስክሮች አለን። ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም። ወንድሟም ያባ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም። አባቷም ያጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው። በሬ ወለደው ይሰቀጥታል ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ወሬ ያገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያሰት ዘመቻ በተለይም የሞር ተብዮች ዛር አጆ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በያፋ ላይ መሆኑ አያስገርምም። የድርጅት ለህዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም። የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ። ባንዳና ድርባዮች ሊወዱትም አይጠበቅ። ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው። አንዳንዶች ድርጅቱ ገንጣዮችን ደገፈ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደጠመዱት እንደተቃወሙት ይታወቃል። ያባ ለሻቢያም ለጀብሃም ለሶልማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም። ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግደይ ስብሃትና አባይ ፀሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም አልደገፋቸውም። በጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢህአፓዎች መስተዋታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ በሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለ ያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂ ነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሰው ጊዳዳን ያህል እንኳ አሬ ሊሉ አልደፈሩም። ስለዚህም ባያሌው ስለ ኢህአፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራችነን ይሉናል ያውም ሊቀመንበር ምሁርነን ይሉናል ያውም ዶክተር ፕሮፌሰር ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንት የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር። አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃመሪ በተማሪ ማህበር ሳለን ኢህአፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን በአዲስ አበባ። የተማርነው በቀደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ኢህአፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢህአፓን ስንመሰርትም ስሙ ኢህአፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው ይሉኝታ ባጡትም በሰፊው ተወግዘው። የኢህአፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ለአንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ጠንስሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? በሁለተኛውም ስሌት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የኢህአፓንም ሰራዊት ኢህአሰን የመሰረተው ኢህአፓ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከዓመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብርሃነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እንቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ፖሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል። ከትግል ሜዳ ርቆስ ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም ንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ስራ ቲፎዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪቃንም የምስራቅ ቲሞርና ካሊማንታን ሁኔታ በወዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጻሕፍትን ከውጭ እየላኩልኝ ከሁሉም በፊት የነቃሁ እኔ ብቻ ነበርኩ ሲል በሚታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮት ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጻሕፍት የተለገሰ የማኦ ዜዶንግ መጻሕፍት ነበሩ። አንበናል፣ ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለአገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራዦች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም እውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሻራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያሰፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛፋዮቹን ጥራት ነጥቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በሳቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፍፈው። ብንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን፣ ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን፣ መስፍን ሀብቱ፣ ኃይሌ ፊዳንም ቢያንስ መጥቀስ እችላለሁ። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምር አልቻልንም። ኃይሌ ፊዳ በትህትና የሚናገርና የበሰለ ሰው በመሆኑም ለብዙዎቻችን ታላቃችን ነበር። በጥሞና ብናዳምጠውም በአብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ የአቋም ግዴታ ነው ያለውን አልተቀበልነውም። ይህ ብቻ አይደለም፣ ስለ ሕዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር። በዋለልኝ የተጻፈው አዋጅ ለአዋጁ የሚለው ጽሑፍ ሆነ እኔ ብንያምና ማኑኤል የጻፍነው እንኳ ለ77 ዓመተኛው የደም ልደቶ አደረሰው የሚሉ ጽሑፎች ጠንካራ ስለሆኑ ሕዝብን ያስቆጣሉ በሚል በትግላችን መጽሔታቸው አርመውና ቆራርጠው እንዳተሙም ነግሮን ስለነበር በተጨባጭ ሁኔታው ላይ ግንዛቤያችን የተለያየ ነበር ማለትም ይቻላል። ምናልባትም አንዳንዶች እንደሚሉት እኛ ወጣቶችና በትኩሱ ከተማሪው ትግልና ከሀገር ቤት የመጣን ስንሆን እነሱ ደግሞ በእድሜም ገፋ አድርገውና በውጭም በተማሪነት ስለቆዩ ይሆናል። ቁም ነገሩ ግን አልተስማማንም። የሚሆነው በፖለቲካ አቋም ኢትዮጵያን በሚመለከት በተከሰተ ልዩነት እንጂ በጸረ ፊውዳል ጸረ ኢምፔሪያሊስቱ መሰረት ልዩነት አልነበረንም ማለት እችላለሁ። ተደራጅቶ በፓርቲ ትጥቅ ትግል ማድረግ ይቻላል ይገባል የሚለው አቋማችን ላይ የነ ኃይሌ ድጋፍ አልተደመጠም። በወቅቱ በአሜሪካ እነ እንድሪያስም ለፓርቲም እና ለውጥ ገና አንድ ትውልድ በኋላ ቢታሰብ ይሻላል ባዮች ነበሩ። በመሆኑም በራሳችን አነሳሽነት ድርጅት ልንመሰርት ወስነ ወደ ምስረታው ስናቀናም ይህን ውሳኔ ለኃይሌ ፊዳ ነግረነው ነበር። በዚያን ወቅት ዛሬ ያንጃመሪ ሆኖ መስራች ሊቀመንበር ጠንሳሽ ነበርኩ የሚለውን ግለሰብ እኔ አላውቀውም ነበር። ትጥቅ ትግል ማካሄድ አለብን በሚል በየት ለሚለው የመጀመሪያ መልስ በባሌ ስለነበር በሶማሊያና በአቶ ዋቆጉቱ በኩል እንቅስቃሴ በማስፈለጉ ብርሃነ መስቀል ከዚህ ሰው ጋር እውቅና ስለነበረው ሊጻጻፈው ጀመረ። በዚያን ጊዜ የዛሬው አንጃ መስራች ግንኙነቱ ከነ ኃይሌ ፊዳ ጋር እንደነበር አስታውሳለሁ። ሶማሌዎች ሲተርቱ ዋሾ ሰው ምስክር ሊሆኑበት የሚችሉትን ያርቃል ይላሉ። የኛዎቹ ቀዳዳዎች ደግሞ እስከ 600 ገጽ ጽፈው ያው ምስክሮች ሊሆኑ የሚችሉትን ሁሉ ይገላሉ። ተስፋዬ ደበሳይን ሾፈር ነው እንዲህ ተባባልን። ዕውቀቴን አደነቀልኝ፣ መደበቂያውን አሳየኝ። ከሱራፌል ካባ ጋር ኦፕሬሽን በከተማ አካሄድ። በጊዜው ለግርማቸው ለማ ይህን ያን መክሬው ነበር። ሻምበል አማሃ በተሰዋበት ተኩስ ልውውጥ ላይ ነበርኩ። ዘሩ እንዲህ ብሎይ ነበር ወዘተ የሚሉትን አይናውጣ ዋሾች በምስክር እንዳነረታቸው የጠቀሷቸው ሁሉ ተሰውተዋል። አንድ ሌላ ቀጣፊ ለምሳሌ ከጓድ ጋይም ጋር በግልጽ ግንኙነት በሚስጥር አዲስ አበባ እሳራ ነበር ያለውን በቀላሉ አውቀንበት ወያኔን አገልጋይ መሆኑን በጊዜውም አጋልጠነዋል። አሁንም ግን ስለ ያባ እንደ አቃቂ ጨርቃ ጨርቅ ፋብሪካ አንሶላ ይቀደዳል። ሐሰታቸውን መጽሐፍ ያደርጉና ውሸታም ከውሸታም እየተደጋገፈ ይተረተራል። እንቆቅልሽ ወዘተ ብሎ ከ700 ገጽ በላይ የጻፈ ወሽካታም እንዲሁ እኔን ጠቅሶ ሳያፍር የዋሸውን፣ ሌላው ደግሞ አዲስ አበባ ሆኜ ፋሽስቱ ኮሎኔል ላይ የሞት ፍርድ ፈረደ ብሎ የከተበውንም ከዚህ በፊት ማጋለጤን መጥቀስም እፈልጋለሁ። ውሸቶቹን አጋልጦ ሐቁን ማስፈር ለሰማዕትም ዝክር ነው በሚል እንጂ ይህ ትምህርት ለመጪው ትውልድ አስተማሪነቱ ያን ያህል ነው። ታዲያ ምን ይጠበስ ብሎም ሊታለፍ የሚችል ነው። ግን ሐቁን ክደው ሲዋሹ በዝምታ ማለፉ ከታሪክ አንጻር ትክክል ባለመሆኑ በየጊዜው ጊዜ ያስጠፉናል። ዘረኞች ዛሬ የአገራችንን ታሪክ ሲበርዙ ዝም ካልናቸው ጉዳቱ ግልጽ ነውና ምኒልክን ለቀቅ የምንላቸውም ለዚህ ነው። ኤርትራ የኢትዮጵያ ቅኝ ግዛት ናት፣ ኦሮሞ ኢትዮጵያዊ አይደለም ወዘተን ለሰኮንድም አንቀበልም ያልነው ውሸት ሐቅ እንዳይሆን ብለን ነው። የወሰድነው አቋም ዋጋ ከፍለንበታል። በተለይም ከኤርትራ ግንባሮች በኩልና ከረዳቶቻቸውም አንጻር ሐሰት የተጋቱ ፋላቀርና መሐይም ወጣቶች ቄሮነን ብለው የሚያጓሩት ጥላቻ ሊተቀስ ይገባዋል። የሚያሳዝነው ግን ተምረዋል፣ አውቀዋል፣ ኢትዮጵያዊነታቸውንም ተቀብለዋል ያልናቸው ምሁር በሉን ባዮች የጥላቻና የሐሰት ዘመቻው ግንባር ቀደም መሆናቸው ነው። ለማንኛውም ከተነሳንበት አንጻር ዋናው ቁም ነገሩ ይቻላል ብለን ሳንፈራ ቆርጠን ተነስተንና ብዙ ችግርና መከራን ችለን መደራጀት ታሪክ ሰሪ ድርጅት መመስረት መቻላችን ነው። ሌላው ትርፍ የታሪክ አጋጣሚ ውሳኔ ይሆናል። ዛሬም መንጋው ቢያጓራም ልዩ ኃይሎች መሰረትኩ ብሎ ቢውገረገርም ተረራጅተን ከታገልነው ወደ መቀመቅ ልንሰደው እንደምንችል ትውልድ ሊያምንበት ይገባል። በድርጅቶች መሃል ልዩነት ሲከሰት ድንግርግራቸው የሚወጣባቸው አሉ። የህብረተሰብን እድገት ይዘትና አካሄድ መረዳት የተሳናቸው ናቸው። አሊያም ለስልጣን ሲሉ ተጋጩ ብለው ያማርራሉ። ትግላችን የማንንም ጎፈሬ ለማበጠር ሳይሆን የፖለቲካ ስልጣንን የህዝብ ለማድረግ ነው። ድርጅትና የድርጅት አባላት የህብረተሰቡ አካልና የቅራኔውም ነጸብራቅ ናቸው። ለአንድ ግብ ቢሰለፉም በአንድ ርዕዮት ስር ቢሰባሰቡም ሁሉም አንድ አስተሳሰብና እውነትም ግለኝነትን አሸንፈው ለህዝብ ዓላማ ቆሙ ማለት አይደለም። የጸኑት ይጸናሉ፣ ሸብረክ ባዮችና ግልነኞች ደግሞ ይለያሉ። እኔ ያልኩት ይሁን ባዮች ተነው አይጠፉም። የግል ስልጣንና ዝና ፍላጎት ያሸንፋቸዋል፣ ተክለ ሰውነት ይጠናወታቸዋል፣ የኮሪያው ኬሚል ሱንጎች በሽታ ያጠቃቸዋል። በትግል ጊዜም አምባገነኖች ሊሆኑ በድርጅታቸውና በሕዝብ ላይ ይመኛሉ። ይህ በኢህአፓም ተመክሮ የታየና የኖርነውና ጉዳት ያደረሰብንም ነው። ሁሉም አንድ ናቸው። ደርግም ወያኔም ኢህአፓም መኢሶንም ብለው ያኔ የለፈፉት ፕሮፌሰር በቅርቡ ደግሞ ለሹሙ ቅኔ ሊዘርፉ የጣሩት በጊዜው በሚገባ መልሰንላቸው ነበር። አንድ አልነበርንም፣ አንድ አይደለንም ብለን ኢህአፓና አንጃ የሐሳብ ልዩነት የላቸውም ሲልም አንዶች ካፍታ በቅርቡ ተደምጧል። አንጃ ነበርና ለምን ወግድ እንዳልነው ዛሬም አልገባውም ማለት ነው። በአሁኑ ጊዜ የመጀመሪያዎቹን አንጃ ጠቃ በሚል በድርጅቱ ላይ ሊዘምቱ የሚከጅሉ አሉ። ብርሃነ መስቀልና ጌታቸው ማሩ የመጀመሪያዎቹ አንጃ አፈንጋጭና ሌላ ቡድን ፈጣሪ መሆናቸውን የመጀመሪያው ራሱ ለፖሊስ በሰጠው ኑዛዜ አምኗል። የሁለተኛው ፍቅረኛ የፍቅረኛዋን ድርሳን ብትጽፍልንም ብዙ ቦታ ከሐቅ የራቀ መሆኑን እናውቃለን። ከደርግ ጋር አብረን እንስራ ብለው ያቀረቡት አቋም ድጋፍ ሲያጣ አፈነገጡና የብዙሃኑን ውሳኔ ረገጡ በሚል አንጃ ተባሉ እንጂ ለምንስ ሐሳቡ ቀረበ ብሎ ማንም የከሰሳቸው አልነበረም። ከድርጅቱ ሕግና ደንብ ውጪ በሚስጥር ከተፈሪ በንቲ ረዳት ኤዲሲ ከሆነው ከጌታቸው ማሩ ወንድም መለሰ ማሩ ጋር ሆነ ከአዲስ ዘመኑ ብርሃኑ ዘሪሁን ጋር ያደረጉት ግንኙነትና የወሰዱት እርምጃ ተጠያቂ አድርጓቸዋል። ጌታቸው ማሩን ገደሉትና በአሲድ አቃጠሉት ብለው የሚያሰሙትም ክስ የሚመለከተውን ግለሰብ መጠየቅ ትተውና ይባስ ብለው ባንጃነት አሁንም አቅፈው እኛን ኢህአፓዎችን ባያደርቁን ይመረጣል። በተጨማሪም ድርጅቱ በሞት የሚያስቀጣ ጥፋትን በሞት መቅጣት መብቱ ነው። ልሰናበት ያለውን ሁሉ ሲረሹን የቆዩት ጠባቦች በተለይ ድርጅታችንን ሊከሱ የሞራል ብቃት የላቸውም። እንደሚሉት ፈንገጥ ያለውን ሁሉ ብንረሽንማ ዛሬ በሕይወት ተርፈው አፋቸውን ባልከፈቱብን ባልጻፉብንም ነበር። በሐሰት ሲናገር 15 ያህሉን ረሸኑ ያለውም ቡከን ተይዞ የተለቀቀው ወጣት ነህ ተብሎ ሳይሆን እነገሌ ባንጃነት ተሰማርተው አመራሩንም ሊገድሉ አሲረዋል ብሎ 21 ገጽ ሉክ ወረቀት ኑዛዜ በማድረጉ መሆኑን የምናውቅ እናውቃለን እንጂ አንድ የአመራር ግለሰብ አይዞህ ብሎ ለቀቀኝ የሚለው ውሸት ነው። ደግሞስ ተለቀቅኩና ሱዳን ገባ ብሎ ከጻፈ በኋላ አምልጫቸው ሱዳን ገባ ብሎ መቀባጠር እርስ በርሱ አይቃረንም? በዚህም የጋራ አመራር ጉዳይ ቢነሳ ደግ ይሆናል። ኢህአፓ በጋራ አመራር ያምናል። በውስጡ አንድ አምባገነንን ማንገስ አላመነበትም። ማንም ግለሰብ ለብቻው ወሳኝ፣ አሳሪም ለቃቂም ሊሆን አይችልም። ከመጀመሪያው ብርሃነ መስቀል የተባለው መስራች አባል የድርጅቱ ዋና ጸሐፊ ተብሎ እንደተመደበ ስታሊን በነፍሱ ሊሆን ሞክሮ ጓዶች ስለከሰሱትና ስለወገዙት በድርጅቱ የአዲስ አበባ የሚስጥር ስብሰባ የዋና ጸሐፊ ቦታ ተሰርዞና የጋራ አሰራርም ተጠናክሮ እንዲሰር ተደርጓል። በኢህአፓ ውስጥ ዋና መሪና ሊቀመንበር እንዳይኖርም ተደርጎ በጋራ አመራር እንዲሰራ ተወሰነ። እኔም ውጭ አገር ስለነበርኩ ከድርጅት ፖሊት ቢሮ ወይም ስራ አስፈጻሚ ኮሚቴ አባልነት ተነሳው እንጂ አንድ ቀባጣሪ እንደጻፈው በድርጅቱ 10 ዓመት የውጭ ጉዳይ ኃላፊና የስራ አስፈጻሚ ኮሚቴ አባል ሆኜ አልሰራውም። ያኔ በ1967 ከዚያን ጊዜ ጀምሮ በድርጅቱ ላይ ሊወዘፉ የፈለጉ ግለሰቦች ሁሉ አንጃ ይሆናታል እንጂ እንዲፈነጩ አልፈቀድንላቸውም። የመሳት ሊቀመንበር ዘንድሮ መጣብን እንጂ ኢህአፓ ሊቀመንበር ኖሮት አያውቅም። አሁንም የለውም። የግለሰቦች ንብረት አልነበረም፣ አሁንም አይደለም። በኢትዮጵያ ደረጃም አምባገነን መሪዎች መሰየማቸውን ትላንትም ዛሬም ተቃዋሚ ነን። ይበንዲ እንዳለ ከዚያ ሁሉ አመታትና ተመክሮ በኋላ ነቃው መጠቅ ብሎ ማርክሲዝምን ቢተች የሚዳዳው ግለሰብ ባለፈው ሰሞን የጋራ አመራርን መርህ ወቅሶ ባህላችን ያለውን የጎበዝ አለቃነት ያንድ መሪ የበላይነት ሲመኝና ለዚህም በይፋ ሲቆም መስማቱ መቼም ያልታደለች አገር እንድንል ገፋፍቶናል። ሊቀጡ ሲገፋቸውና ማፈሪያ ታሪክ የነበራቸውን በነጻ ለቀናቸው ዛሬ ተመልሰው ከስ በድርጅቱ ላይ ከመንዛታቸው በፊት ቆም ብለው ቢያስቡበትና አደብ ቢገዙ የተሻለ ይሆናል ብለን መምከር እንሻለን። ለጻፉት የሐሰት ስንክሳር እጥፍ የሐቅ መልስ ልንሰጣቸው ሐቁም ችሎታውም አለን ልንላቸውም እንፈልጋለን። ሐቅን ልናሰፈን ስንጥር ሐቅን እየካድን አይደለም። ጠባቦች በአጼ ምኒልክና በታሪክም ላይ ጸያፍ ዘመቻ ስላደረጉ ሐቁን መካድ ከቶም አይገባም። በአገራችን የብሔረሰብ ጭቆና ነበር፣ በሃይማኖትም በኩል እኩልነት አልነበረም። በአገራችን ባርነትም ነበር። ሙሶሎኒ የባርነትን ሽያጭ ላጠፋ ወረድኩ ያለው ውሸት ቢሆንም አጼ ምኒልክ ራሳቸውም ለአባ ጅፋር ሰው መሸጥ እንዲያቆም ማስጠንቀቂያ መላካቸውን ታሪክ ዘግቧል። ቤተ ጸሊምም አፈ ታሪክ አልነበረም። አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም፣ ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፍኑ የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሠረት ያደረገ ሂደት ነበር። ቢስማርክ አል ጋሪባልዲ፣ ትልቁ ፒተር አል ካተሪን፣ ጀንጂስ ካን አል ቄሳር ወዘተ በጊዜያቸው የነበረ ነውና መንገዳቸው ኃይልን መሠረት ቢያደርግ አያስደንቅም። የሚያስገርመውና የሚያስወግዘው ግን በ21ኛው ክፍለ ዘመን በደኑ አርባ ጉጉን፣ ቡራዩ አሶሳን፣ አጣዬን፣ ደምቢዶሎ፣ ሻሸመኔና አዋሳን የፍጅት ማዕከል ማድረግ ነው። በዚህ በእኛ ዘመን የመንጫ ፖለቲካ አካሂዶ ሕፃናትን፣ አዛውንትን፣ ቄሶችን፣ ሼኮችን መጨፍጨፍና የእምነት ቦታዎችን ማቃጠል ነው። የሕዝብን የእርስ በርስ ፍጅት መጠንሰስና በሥራ ለማዋል መወራጨት ነው መወገዝ ያለበት። ሁሉም የጊዜውን እና የዘመኑን አሻራ ይዞ የሚነሳ ነውና በዴሞክራሲ ዘመን እንበልና ፋሽዝምን፣ ዘረኝነትን፣ ፍጅትን፣ ዘር ማጽዳትን ለማስፈን መጣሩ ነው ጉጉዝ ሐራም ሊባል የሚገባው። የነገይቷ ዴሞክራሲያዊት ኢትዮጵያ ልትመሰረት የምትችለው በሐሰት ላይ በተራገበ ጥላቻና የጭቆናና የብልግና ሥርዓት ላይ ሊሆን አይችልም። በቄሮና ዘረኞች ስር ሆነ በትምክህተኞችና አምባገነኖች ስር ስርየት ለኢትዮጵያ አይመጣም። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ በግፍ የገደለ በገፍ የመተረ በንጹሐንም ደም ራሱን ያጠበ ዛሬም ይከርፋል ነገም ይጠየቃል። ፍትህ ካላገኘ የሰው ደም ይጮኻል። ሟቹ ዶክተር ዘውዴ ገብረስላሴ መለያ ወረቀታቸውን ወይም የጉብኝት ካርድ የሚባለውን ሲሰጡኝ ዶክተር ደጃዝማችና በኦክስፎርድ መመረቃቸውን አስፈረውበት በማየቴ በፊታቸው ሳቅ አምልጦኝ ነበር። የእሱ ቅጣት ነው መሰል ዶክተር ኮሎኔል፣ ኢንጂነር ፖለቲከኛ፣ ፕሮፌሰር ዘረኛ፣ መምህር መሳቂያ ፈልተውብናል። በወያኔ የቀበሌ ምርጫ ጊዜ ተወዳዳሪዎች ታፔላቸውን ዘርዝረውና ለጥፈው መሳቂያ ሆነውም ነበር። አቁ ሲነገር ምንም ትምህርት የማያስፈልገው ተብለው የተወሰዱት ጋዜጠኝነትና ፖለቲካኛነት መሆን ናቸው ብንል ስህተት አይሆንም። ያለኝ ዝንባሌ ዶክተር፣ ኢንጂነር፣ ፕሮፌሰር የሚለውን ታፔላ ሁሉ በአሁኑ ጊዜ ተጠቃሚዎቹ አፍረው ቢተውት ይሻላል ባይ ነኝ። የኔን አይነቶቹ ሹመትና ዲግሪ ቢደረደር ወይ ፍንክች ለሆነው አያስፈራራንምና ጥቅም የለውም። ኢህአፓ በሚባል ዩኒቨርሲቲ ገብቼ የተመክሮ ባለጸጋ ነኝና ምንም እንኳ ለዲግሪ ሳልደርስ ከዩኒቨርሲቲ አገዛዙ ቢያባረኝም የተመክሮ ዲግሪ ደርድሬያለሁ። ሹሙ የደረደራቸው ዘረኛ ጀነራሎች ማንን ያስፈራሉ? የተማረ ማለት ምንድነውና ነው ባስተማራቸው ህዝብ ላይ የሚጀነኑትና እናውቀልሃለን የሚሉት? ከዚህ በፊት በዶክተሮቹ ላይ ቀናህ ሊሉኝ ለከጀሉት የእናንተ ትችት ይቅርብኝ፣ ለደንቁር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው ብዬ በግጥም መልሼላቸው ነበር። በሹሙና በአሜሪካኖቹ የማደናገር ዘመቻ ተባባሪ ሆነው ግንባር ቀደም ሆነው ኢትዮጵያን ለጥፋት የዳረጓት በአብዛኛው ራሳቸውን ዶክተር፣ ፕሮፌሰር የተባሉት መሆናቸውን መታዘባችን አልቀረም። በሩዋንዳው ፍጅት ሁቱ በቱትሲው ላይ ፍጅት እንዲያካሄድ የቀሰቀሱት ምሁሮች ናቸው። የአልጄሪያ አክራሪ ሙስሊሞች፣ የሶማሌ ጎጠኞችና ፍጅት ጋባዦች ወዘተ ምሁሮች ናቸው። በደቡብ ሱዳን ህዝብን የሚያጨርሱትና በሙስና አገሪቷን ያራቆቱት ሁሉም ሪያክ ማሻርም ሆነ ሳልቫኬር ዶክተር በሉን ባዮች ናቸው። ባለመንጫው የካታሩ ቅጥረኛ እንኳ ተምሮ የጨረሰው ትምህርትና ያገኘው ታፔላ ባይኖርም የሹሞቹ አጃቢ ዘረኞች በብዛት ታፔላቸውን መለጣጠፍ ልምዳቸው ሆኗል። በተለይም ወያኔ ዲግሪ የገዛ ዶክተር በመባል መሳቂያ መሳለቂያ ሆነው ስናይ ቆይተን ዛሬም ኢንጂነር ዶክተር በሉን ባዮቹ መሐይም ዘረኞች በምኒልክ ጊዜ ለነቆረ ዛሬም ቢነግሩት አይሰማም እየተባለባቸው ነው። ያልነበረ አንጎል በሌለበት ቀረን በል። ባለው አገዛዝና በይዘቱና አቅጣጫው ላይ ምንም ብዥታ አያስፈልግም። ኢትዮጵያን ማፈራረስና ህዝቧንም በጎሳ በሃይማኖት ማጨራረስ ነው ግባቸው። ኢትዮጵያን ለማጥፋት ለማደብዘዝ ባዕዳን ያላቸውን እቅድ ሊያሟሉ የመጡ ናቸው። በደከምንበት ተባብረውና ተደራጅተው የመጡብን ናቸውና አደገኝነታቸውን አቅሎ መውሰድ ከባድ ስህተት ይሆናል። የቀድሞ ስንኞችን በአዲስ ለመድገም በበኩላችን አቋማችን ያው ነው። ደምቢዶሎ እናቴ አባቴ ከሸዋ፣ አጎቴ ከወሎ አያቴ ከአድዋ፣ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ፣ ተጣልታ ከሹሞች ከቄሮ ከመንጋ፣ ኢትዮጵያውያን ነን እኛ ትላንትም ዛሬም ነገም። ሰንደቃችን ምንም ልጣፊ የሌለበት አረንጓዴ ቢጫ ቀይ፣ እነ ዘርዓይ ደረስም እነ አብዲሳ አጋም እነ መንግስቱና ገርማ ሜንዋይ እነ ገረሱ በላይ ዘለቀ አሞራው ውብነት ፊታውራሪ ወርቁ እነ ጥላሁንና ዋለልኝ እነ ጣይቱና ጽጌ ቆንጂትና ድላይ ሁሉ የተቀበሉት የተሰውለት ዛሬ ክቡር ሰንደቅ ዓላማችን ላይ የተጀመረው እኩይ የቂመኞች ዘመቻ ከወያኔ የተወረሰ ነው። እነ መለስ ዜናዊ የጫማችን ማዘቢያ እናደርገዋለን ሰንደቅ ዓላማ ተራ ጨርቅ ነው ብለው በዚያውም የሰይጣን ምልክታቸውን ለጥፈውበታል። የዘንድሮዎቹ ደግሞ የአንድ ድርጅትን ባንዲራ ሊተኩ መሐይሞችን አሰማርተው እስከ ግድያ ደርሰዋል። አገዛዛቸው ጸረ ኢትዮጵያ ነው። በዝምታ ካየነው ሁሉም ከኛ ከኛ ስግብግቦች አገር ሊነጥቁን ነው እቅዳቸው። ሹሙ ኢትዮጵያን ይወዳል ወይም ኢትዮጵያዊነት ሱሳቸው ነው የሚሉትንም ሆኑ በምርጫ ሊያጅቧቸው የተነሱትም ኢትዮጵያን ለከፋ አደጋ አጋላጮች ናቸው። ታሪክና መጪው ትውልድ የሚጠይቃቸው ካህዲዎች ባንዳዎችና ማፈሪያ አንጃዎች ናቸው። ይህን መቀበልና ማመን አስፈላጊ ነው። ጠላትን ወዳጅ ብሎ አቅፎ ከመደናገር ጠላትን አውቆ አገርን ከውድቀት ለማዳን መደራጀትና መታገል ነው መፍትሄው። መንቃትና ፍርሃትን በድፍረት ማሸነፍ ይጠበቅብናል። አፍተኩሶ ገዳይ የዘንድሮ ፋኖ ያልነው ባይኖር ይመረጣል። አገራቲዎቹ ተደራጅተው እየታጠቁ እየተኮሱም ናቸውና እሱ ያመጣውን እሱ እስኪመልሰው ማለቱ ቆሞ የመጣውን በተሰጠን አቅምና ብልሃት ለመመከትና አርበኞች ደም አፍስሰው አስረከቡንን አንድ አገር ለመጠበቅ ሳንታክት ዛሬውኑ መነሳት ይኖርብናል። አቋማችንን ስለሚያውቁት አንዴም በታሪካችን ኢትዮጵያን አሳልፈን ለግል ጥቅም ለፍርፋሪና ለበርጩማ እንዳልሸጥ መስለሚያቁ ባላቸው አቀምና በመገናኛቸው ሬዲዮና ወዘተ ዘምተውብናል። ካዲዮችን አስተማርተውብናል። ሊቀመንበሮች ስም ነጣቂዎችንም ደግፈው ለቀውብናል። የሚጠሉን ኢትዮጵያን ስለምንወድ ነው። የማይወዱን አገራችንን ስለሚጠሉ ነው። ነውናም ይህንን ሁኔታ አይናችንን ጨፍነን አናይም አንልምና ለሁለገብ ትግል እንነሳ። ባንዳን ማሽሞንሞን ያብቃ። ከሃዲ ተለይ ነጋሪት ይጎሰም። ለሀገራችን እንድማላት እንለቅላት፣ ወይም ተልካሾቹ እንደሚሉት አሁን እንፈጅላት። አስፈጁ ተፈጁ አይደል ያሉን ፋሽስቶችን ስለታገል ላሉትና ለመጪዎቹ የሚኖረን መልእክ ይህ ነው። ጎበዝ ተማሪ ነበር፣ ከብቶቼን ምኒልክ ወረሰብኝ። ሁሉን አዋቂ ነበር፣ ፉከራና መልእክት ምንም ጠቀሜታ የለውም። ይህን አደረኩ ፈጸምኩ ለማለትማ ከሆነ የሞት አይፈሬ ጀግና የአባዎች ታሪክ ገና በቅጡም አልተጻፈም። የግል ኩራት መመንጨት ያለበት ለሀገራችን ከሰጠነው ጥቅምና ግልጋሎት መስዋዕትነትና በጽናት ከተቀበልንላት መከራ ብቻ ነው መሆን ያለበት። የተወለድንባት ያደግንባት ምድር ክብር እሷ ለኛ ሕይወታችን ሳይቀር ከቶም አትደፈር ሞተን ሳንቀበር። የእናት እናት አኩሪ ስልው ለዘላለም ሌላ አገር የለንም ከኢትዮጵያ በቀር። ለኢትዮጵያ እንታገል ውድቀት ለዘረኞች መንጋ። ይቀጥላል። ሀበሽኛ የግጥም ስብስብ በሃማ ቱማ በ1992 ዓመተ ምህረት የታተመ። በሚገባን ቋንቋ አማርኛ ብለን፣ ኦሮሚፋ ብለን፣ ጉራግኛ ብለን አገውኛ፣ ከዚያም ሶማሊኛ፣ ሲዳማ፣ አፋርኛ፣ ሌላም ሁሉ ቋንቋችን ነው ብለን ተሞኝተን ከርመን፣ ንቃት ጎድሎን ባሽተን ከርመን ተደናግረን ነጻውጪ መጣልን የሚያነጋግረን የክላሽን ቋንቋ በልዎ በልዎ የቦምብኛ ቋንቋ ጸንቶም ያስተምረን ገሎም ያናግረን በሚገባን ቋንቋ የሚያነጋግረን ነጭማ ነጭ ነው ነጭማ ነጭ ነው ሁሌም ልንጭህ ይላል ብርሃን ነኝ ስልጡን ገብሩልኝ ይላል ነጭማ ነጭ ነው እንግሊዝ አሜሪካ ባርነትን የሚመኝ ሁሌም ለአፍሪካ ነጭማ ነጭ ነው ማንነቱ ይፋ ቅኝ ገዥ አረመኔ በዝባዥ አይታክቴ ጸረ ጥቁር አውሬ ነጭማ ነጭ ነው የምናውቀው ሰይጣን እኛን የፈጀን ግን ጥቁር የኛ መሳይ ራሱን የጣለው ለፈረንጅ ያደረው ገንጣዩ ጠባቡ እብዱ ማን ነው ጨርቁን የጣለ ናላው የዞረ ብሎኑ ላልቶ ውሉን የሳተ ማን ነው እብድ የለየለት ራቆት ያጁ ድሪቱ አሮብን ጥሩ ለባሹ ቋንቂኛ አውሪው ሱፍ ለባሹ የተሞሸረው ሀገሩን ከጂ ልቡ የሞተው ራቆት መሆን ካሳበደማ ሕፃኑ ሁሉ ምላተ ሕዝቡ አማኑኤል ገባ ያበደስ በእውነት ውሉን የሳተ አገር ወገኑን ሁሉን የካደ በንጹሐን ደም እየነገደ ለአምባገነኖች እየሰገደ ልብሱን ተላብሶ የተራቆተ ቅብጠት ዛፍ በረረ ወፍን ፍለጋ እምታርፍበት እምትዘፍንለት ፍየል ነጎደች ነብር እያለች ፍርሃት ናፍቋት ሞትን ፈለገች አህያ ናፋ ጅብናልኝ አለ በልቶ መተኛ ተደበረኝ አለ ሀበሻበተ ወያኔን ጠራ ሀገር ረስቶ ደርግን ቢጠላ ትሻል እያለ ትብስን አገባ ውሎ ሳያድርም መቀመቅ ገባ ውርደት ለበሰ ሀገሩን አጣ አበሻ በበረሃ የሚበርደው ሞቻ ገብቶ የሚሞቀው ጠኔ ይዞት የሚጠግበው ሳይጠጣ ጥሜት አልባ ሐዘን ውጦት ሳቂታ ተቀምጦ ብቅል አውራጅ ሲንጠራራ ተጎንባሽ ትላንት ሞቶ የዛሬ ሰው በነገ ላይ የሚያሾፈው ብልህ መሳይ ተላላ ሞኝ መሳይ አራዳ ሀበሻ ነው ሀበሻ ነው ትላንት ሞቶ የዛሬ ሰው በነገ ላይ እያሾፈ በራሱ ላይ የሚቀልደው ላስቲክ ቤት ሆኖልን ሩዝም እንጀራ ኢትዮጵያን አስበላን ሞተን ሞት ስንፈራ ያለፈ ያልፍና ትላንት ዛሬ ሲታይ የዛሬም ዛሬነት ዛሬም ትላንት ቀጣይ ከባድ ሆኖ ቀረ ነገን ማግኘት ጉዳይ በመድረክ ላይ ጩኸት አገርን ያመሱት ላንቃቸው ተዘግቶ በተግባር ነጋሪት ሰጥረት ሰፈነ ዝምታ ነገሰ ማድረግ ቢቀር እንኳ ምላስ የት ደረሰ ወንዶችም አለፉ ግፉን እየገፉ ሴቶቹም እንዲሁ ወንዱን እያስናቁ በራቆት ሰውነት እናጅሬ ቀሩ ውርደት የለበሱ ጨቋኝን ያቀፉ ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።